The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ሐምሌ 16 2009 ዓመተ ምህረት
በጣም እጅግ ተጫዋችና ለብዙ አባት መሆን የሚችሉ ሰው ነበሩ።
በእኛ የቤተሰብ ምክር ነበረ፣ እርስ በርስ ተዋደዱ፣ እናታችሁን ተንከባከቡ ብሏቸዋል።
አባቴ ከእሳቸው ጋራ ኢትዮጵያ ፕሬስ ድርጅት ውስጥ አብረው ይሰሩ ነበር እና በጣም ዘመናዊ ነው፣ የተማረ ሰው ነው፣ ስለ ጋዜጣ አዘገጃጀት ልምድ አለው እያሉ ስለ አቶ ነጋሽ ገብረ ማርያም ያጫውቱኛል። እኔም በሚገባ ነው ከዛ በኋላ ማውቃቸው።
ስለ ጋዜጠኛ ነጋሽ ገብረ ማርያም ነው ይህ የተባለው። ዝግጅት አለን።
ማንኛችንም ተራ ነገር ሳንነጋገር እኩል ኃላፊነት አለብን። ሀገሪቱ የጋራችን፣ ኦሮሞ ለብቻችን ኢትዮጵያ ሀገራችን የሚባል ነገር የለም። ኦሮሞ ኢትዮጵያዊ ነው፣ በኢትዮጵያዊነቱ ይቀጥላል።
አስተዳደራዊ ተጠሪነቱ ለኦሮሚያ መሆን ሌላ ችግር ይፈጥራል ከተባለ ዝርዝሩ ምን ችግር እንደሚፈጥር ይነገረን።
የመጀመሪያው ዶክተር ዮሐንስ ዘለቀ ናቸው። ሁለተኛው ደግሞ ዶክተር ብርሃነ መስቀል አበበ ሰኚ ናቸው። ከትላንት ምሽት የቀጠለ ፕሮግራም አለን።
የፕሮግራሙ አዘጋጆችና አስተናጋጆቻችሁ
ጽዮን ግርማና
ሶሎሞን አባተንን። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
የሶማሊያው የሽብር ቡድን አልሻባብ የንግድ ድርጅቶችን በማስፈራራትና በማሳቀቅ በዓመት ቢያንስ 150 ሚሊዮን ዶላር ከሶማሊያውያን ላይ እንደሚሰበስብ ተገለጠ። ሳንባሎልሼ በሚል ተቀጥያ ስም የሚጠሩት የሶማሊያ የስለላና ደህንነት ኃላፊ አብዱላሂ መሐመድ አሊ ለቪኦኤ በሰጡት ቃል አልሻባብ ገንዘቡን የሚሰበስበው በኤሌክትሮኒክ የሐዋላ ማስተላለፊያዎችና ሞቃዲሾ ውስጥ በህቡዕ በሚንቀሳቀሱ ማዕከላት እንደሆነ ተናግረዋል። አልሻባብ እያስገደደና እያስፈራራ ከሚሰበስበው የበዛውን የሚቀበለው በጥሬ ገንዘብ እንደሆነና ነጋዴዎች ቡድኑ ወደሚንቀሳቀስባቸው አካባቢዎች በአካል እየሄዱ ክፍያ እንደሚፈጽሙ ኃላፊው ገልጸዋል። ባለፈው ሐምሌ 6 2009 ዓመተ ምህረት ኪስማዮ ላይ የተሰበሰበው የሶማሊያ ካቢኔ የአልሻባብን ገንዘብ የመሰብሰቢያ መስመሮች ለመዝጋት መወሰኑን ሳምባሎልሼ ገልጸዋል። አልሻባብ ከአስገዳጅ ክፍያዎቹ ሌላ ለጠለፋ ማስለቀቂያ ቤዛና በተቆጣጠራቸው አካባቢዎች ግብርና ቀረጥም እንደሚሰበስብ ሳምባሎልሼ ተናግረዋል። በእስራኤልና በፍልስጤማውያን መካከል በቅርቡ በተፈጠሩ ግጭቶች ላይ ለመነጋገር የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ለማድረግ ለነገ ሰኞ ጠርቷል። የወገኖቹ ግጭት እስካሁን በዓመታት ከታዩት ሁሉ የበረታ እንደሆነ ተገልጿል። እስራኤል በቅርቡ ሕይወት በጠፋባቸው ግጭቶች ውስጥ ተሳትፈዋል ያለቻቸውን 25 ሰዎችን ማሰሯን አስታውቃለች። ከታሰሩት መካከል የሐማስ አባላትም ይገኛሉ። ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብታለች በሚል ተጨማሪ ማዕቀቦች እንዲጣሉባት የተወካዮች ምክር ቤቱ አባላት የሆኑ የሁለቱም ፓርቲዎች እንደራሴዎች ስምምነት ላይ ደረሱ። ለማዕቀቦቹ ምክንያት የሆኑት በሀገራቸው ምርጫ ውስጥ ተፈጽመዋል ካሉት ጣልቃ ገብነት በተጨማሪ ሩሲያ ዩክሬን ላይ ወረራ ፈጽማለች፣ ሶሪያ ውስጥም ወታደራዊ የኃይል ጨዋታ ታከናውናለች የሚሉ ክሶችም እንደሚገኙበት ተገልጿል። የተወካዮች ምክር ቤቱ መሪዎች በተጨማሪም በኢራንና በሰሜን ኮሪያ ላይ ምጣኔ ሀብታዊ ቅጣት ያሉትን እርምጃ ለመውሰድ ተስማምተዋል። በሩሲያ ላይ ቀደም ሲልም ተጥለው የነበሩት ማዕቀቦች እንዲላሉ ለማድረግ ሐሳብ የነበራቸው ፕሬዚደንት ዶናልድ ትራምፕ የእንደራሴዎቹ መሪዎች ዛሬ ደርሰውበታል ለተባለው ውሳኔ እስካሁን የሰጡት ምላሽ የለም። ይሁን እንጂ ፕሬዚደንቱ ውሳኔያቸውን በቅርቡ እንደሚያሳውቁ የዋይት ሀውስ ቤተ መንግሥት አዲሱ የኮሚዩኒኬሽንስ ዳይሬክተር አንቶኒ ስካራሙቺ ለሲኤንኤን ተናግረዋል። በካታርና በአረብ ጎረቤቶቿ መካከል በተፈጠረው ጸብ ላይ ለመነጋገር የቱርክ ፕሬዚደንት ራሲፕ ጠይብ ኤርዶዋን ዛሬ ሳዑዲ አረቢያ ገብተዋል። ከካታር ጋር ወዳጅ የሆነችው ቱርክ መሪ ጅዳ በሚቆዩባቸው ሁለት ቀናት ከንጉሥ ሳልማን ቢን አብዱል አዚዝ እና ከአልጋውራሽ መሐመድ ቢን ሳልማን ጋር ይመክራሉ። ኤርዶዋን ወደ ኩዌት ተጉዘው ከኤሚር ሼክ ሳባህ አል አህመድ አል ሳባህ እንዲሁም ወደ ዶሃ ጎራ ብለው ከካታሩ ኤሚር ሼክ ተሚም ቢን መሐመድ አልጣኒ ጋር እንደሚወያዩ ተገልጿል። ካታር ሽብር ፈጠራን ትደግፋለች በሚል ሳዑዲ አረቢያ፣ ግብጽ፣ የተባበሩት አረብ ኤሚሬቶችና ባህሬን ዲፕሎማሲያዊ ግንኙነቶቻቸውን ማቋረጣቸውንና የየብስ የአየርና የባህር ግንኙነት መስመሮቻቸውን መዝጋታቸው ይታወቃል። ካታር ሀገሮቹ የሚያሰሙባትን ክስ ታስተባብላለች። በዩናይትድ ስቴትሷ ቴክሳስ ግዛት ፍልሰተኞችን አስርጎ ለማስገባት በሚንቀሳቀሱ ሰዎች አድራጎት በአንድ ትራክተር ጎታች ውስጥ የስምንት ሰዎች አስክሬን መገኘቱ ተገለጸ። ሁለት ሕፃናት የሚገኙባቸው 28 ሰዎች በሕይወት መገኘታቸውና ወደ ሆስፒታል መወሰዳቸውን የወሰኒቱ ሳን አንቶኒዮ ከተማ ፖሊስ አዛዥ ዊሊያም ማክ ማነስ ለቪኦኤ ገልጸዋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር በአንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር በአንድ በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 16 2009 ዓ.ም ምሽት ፕሮግራም ነው።
እኛ እንግዲህ የምንጠራው ካሉት 35 አገር ከመጡ ኮሚኒቲ የመጀመሪያው የአፍሪካ የሆነና ኢትዮጵያን የሚወክል ሆኖ ለዘላለም ትተን የምናልፈው ፓርክ ነው የሚሆነው። እንግዲህ
ዶክተር ብሩክ ኃይሉ ስለ ክሊፍላንድ ኦሃዮ የኢትዮጵያ ፓርክ የሚነግሩን አለ።
ሰፊ ራዕይ ያለው መረዳጃ ማህበር ስሙ ራሱ እንደሚያመለክተው የኢትዮጵያ አንድነት መረዳጃና ልማት ማህበር የሚል ከዛሬ 6 ዓመት በፊት አቋቋምን። በዛ ስንጓዝ ቆየን። ይህንኑ መረዳጃ እድሉን በተሻለ መልኩ መቅረጽ ይሻላላል እና አትራፊ ብናደርገውስ? አትራፊ ከሆነ ደግሞ መረዳጃው አይኖርማ። እንዲኖርስ ብንሞክር አዲስ ነገር እንፍጠር ተባለና አጠና።
የዋሽንግተን ዲሲው ልጅ አሰግድ ሸነገለኝ ስለ ኢትዮጵያ አንድነት የልማትና መረዳጃ ማኅበር ዝግጅት ይዘናል። አብራችሁን ቆዩ። አሁን ሙዚቃ። ዱንያ 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 ዱንያ
dunia oh lane bicha dunia dunia oh denger gerger ger rizwata kahiyo sandikemem bolata dunia oh denger gerger ger rizwata dunia oh lane bicha dunia dunia oh denger gerger ger rizwata kahiyot andikemem bolwata dunia oh denger gerger ger rizwata My God, what's God? She knows My God, what's God? My mom, I see the job and I take a poke I can see what I just Yeah, my sweet child I'm a Titskin Titskin I'm a sweet child I'm a wala pets me da fanno wala pets me da fanno le lefes fes le farim go bazi mi asmergu sagem yel bija keje sagem yel bija tkazin kasat besol aistou Thank you.
በአለማየው ደመቀ ግጥሙ ተጽፎ በአንተነ ምናሉና አለማየው ደመቀ ዜማ ተሰርቶለት በአበጋዙ ክብረወርቅ ሺወታ ተቀናብሮ በአንተነ ምናሉ የተዘመውን ዱንያ የተሰኘውን ምርጥ ሙዚቃ ነበር የጋበዝናችሁ። አሁን ደግሞ ወደ ቀጣዩ ዝግጅታችን እንዝለቅ። አንጋፋው ጋዜጠኛ ነጋሽ ገብረ ማርያም ሰሞኑን ማረፋቸው ተዘግቧል። አቶ ነጋሽ ከአዲስ ዘመን ጋዜጣ ዋና አዘጋጅነት አንስቶ በብዙ የሚዲያ የጥበብና የአስተማሪነት መንገዶች አልፈዋል። ሰለሞን አባተ ተጨማሪ ይዟል።
የነጋሽ ገብረ ማርያም ሕይወት በክብር የሚዘከር ነው። የ94 ዓመት ዕድሜ ባለጠጋ ሆነው ባለፉባት ምድርና ሀገር አብሯቸው የማያልፍ ብዙ ሥራና ትውስታን ጥለው ሄደዋል። በአቶ ነጋሽ ማለፍ የግል ቤተሰባቸው ብቻ ሳይሆን እርሳቸው ዕድሜያቸውን ሁሉ አባሉ የሆኑበት የመገናኛ ብዙሃኑም ቤተሰብ ነው አብሮ ያዘነው። አቶ ነጋሽ እንዳረፉ አጎቴ ናቸው ያሉኝን አቶ ጵኒኤል ሙሉጌታን ጠይቄ ነበር።
ያው በመጨረሻ ትንሽ መቆየት ይፈልጉ ነበር።
መቆየት ማለት ምን ማለት?
መቆየት ይፈልጉ በህይወት ትንሽ የመቆየት ፍላጎት ነበር የሚታይባቸው።
ለምን እንደሆነ ይናገሩ ነበረ? የሚሰሩት ስራ ነበረ?
እንደ ልቤ መራመድ ፈልጋለሁ ይሉ ነበር።
እንዴት ነው ቤተሰባቸው? ማን ማን ነበረ? በዙሪያቸው ማን ተገኝቶ ነበረ? በዚያን ጊዜ
ሁሉም ተገኝተው ነበረ። ሴት ልጃቸውም ወደ አፋር ክልል ነበር የምትሰራው፣ መሀንዲስ ነች። እሷም መታ ነበር። ወንድ ልጃቸውም እጁ ነው የሚኖረው፣ አዲስ አበባ ነው የሚኖረው። ባለቤታቸውም አሉ። ሁሉም ነበሩ። ዘመድ አዝማድም ነበረ። በጣም እጅግ ተጫዋችና ለብዙ ሰው አባት መሆን የሚችሉ ሰው ነበሩ።
ልጃቸው ወይዘሪት ስንዱ
አውቆት ነበረ። ነጋ አልኖርም አብሬያችሁ እያለን ነበረ። ያው ቃለውቀን ነው።
ባልደረባዬ ንጉሴ አክሊሉ አቶ ነጋሽን በብዙ አቅጣጫ ያውቃቸዋል።
አቶ ነጋሽን እንግዲህ የማውቃቸው ገና እኔ ማስታወቂያ ሚኒስቴር ከመግባቴ በፊት በታዳጊነት የወጣትነት ዘመኔ ነው። አባቴ ከእሳቸው ጋራ ኢትዮጵያ ፕሬስ ድርጅት ውስጥ አብረው ይሰሩ ነበርና በዛ ምክንያት በጣም ዘመናዊ ነው፣ የተማረ ሰው ነው፣ ስለ ጋዜጣ አዘገጃጀት ልምድ አለው እያሉ ብዙ ጊዜ ስለ አቶ ነጋሽ ገብረ ማርያም እያነሱ ያጫውቱኛል። እኔም በሚገባ ነው ከዛ በኋላ የማውቃቸው።
እስቲ ከአፈሊቅ ከአባትህ የሰማሃቸው ነገሮች አቶ ነጋሽን ለየት የሚያደርጋቸው ከዘመናቸው ትንሽ አጫውተን እስቲ።
አቶ ነጋሽ እንግዲህ አዲስ ዘመን ጋዜጣን ጋዜጣ ያደረጉ ናቸው። ለትምህርት አሜሪካን ሀገር ሄደው ለሶስት አመት ነው እንደዚህ ተልከው፣ እንደገና ደግሞ በራሳቸው ጥረት ደግሞ ሁለት አመት ጨምረው የጋዜጠኝነቱን ትምህርት ተከታትለው እንደመጡ አዲስ ዘመን ጋዜጣ ኤዲቶሪያል የምንለው በእንግሊዝኛው ርዕሰ አንቀጽ የሚል ነገር አዘጋጁ የሚጽፈውን ለመጽሐፍ ፈልገው ምን ብዬ ልሰይመው፣ እንግሊዞች ኤዲቶሪያል ነው የሚሉት ብለው የኔን አባት ነው ያማከሯቸው። የኔ አባት ደግሞ የተለያዩ ስያሜዎች አንድ ሶስት አራት ሰጥተዋቸው ከዛ ውስጥ ርዕሰ አንቀጽ ብለው ያሉትን ወስደው ርዕሰ አንቀጽን አቶ ነጋሽ ገብረ ማርያም ከኔ ጋራ ተመካክረን የሰየመው ነው ብለው ብዙ ጊዜ ያጫውቱኛል።
ይህንን ቃል መጀመሪያ የፈጠሩት ያወጡት አቶ ነጋሽ ናቸው ወይስ አፈሊቅ አክሊሉ ናቸው?
አፈሊክ ናቸው። አቶ ነጋሽማ ኤዲቶሪያል የሚለውን ነው ያመጡት። ምንም በለው
ከዛ በፊት አዲስ ዘመን ወይም ሌሎች በኢትዮጵያ ይታተሙ የነበሩ የህትመት ውጤቶች ርዕሰ አንቀጽ አልነበራቸውም ማለት ነው?
አልነበራቸውም በትክክል። እና የጋዜጠኛው ሀሳብ የዋና አዘጋጁ ሀሳብ የሚገለጥበት ነው ብለው ሲያማክሯቸው ነው እሳቸው ከመጽሐፍት ልዩ ልዩ ነገሮችን አውጥተው እንደ አማራጭ አድርገው ይሄ ርዕሰ አንቀጽ የሚለው ሰብሰብ ይላል ይህኛውን ብንሰኝ ይሻላል ብለው ከሰጧቸው አማራጭ ነው የወሰዱት። እና ጋዜጦቹ ርዕሰ አንቀጽ አልነበራቸውም፣ ዝም ብለው ነበር የሚወጡት።
ለመሆኑ ሌሎቹ አማራጮች ምን ነበሩ? ንጉሴ ታስታውስ ይሆን?
አዎ፣ እንደው አሁን ዶኩመንቱ መጽሐፉ የተለያየ ነገር ሰጥተዋቸው ነበር። ከርዕሰ አንቀጽ ርዕሰ አንቀጽ የሚለው የተሻለ ይሆናል ብለው መርጠው ነው እንጂ አንድ አራት ነገሮች እንዳቀረቡላቸው አውቃለሁ። አሁን እኔ ቤተ መጽሐፍት ብገባ ያንን መጽሐፍ አምጥቼ ልነግርህ እችላለሁ።
እስቲ እንግዲህ
አገኘሁት ሰለሞን፣ ደስ አለኝ። አየህ መጽሐፉን እዚሁ ገለጽኩት። አንዱ ምን ይላል? አንደኛው አማራጭ አንቀጸ ትምህርት ይላል፣ ሁለተኛው አንቀጸ ጾም ይላል። እንግዲህ በእንዲህ አይነት መሰየም ይቻላል ብሎ ምሳሌ ለመስጠት ነው።
አንቀጸ ጾም፣ ጾምን ምን አመጣው?
ምሳሌ ሲሰጥ ነው እንዲህ ተብሎ ይጠራል። በእኛ ጋር ዋና ነገር እንደዚህ እንደ ርዕሰ አንቀጽ አይነት ነገር ዋና ፍሬ ነገር የሆነ ነገር ሲጻፍ ለምሳሌ ስለ ጾም ተጽፎ እንደሆነ አንቀጸ ጾም ብለህ ድርሳን ከታርገት ጽፋለ ማለት ነው። ምሳሌ ሲሰጡ ነው።
በቤተ ክህነት ማለት ነው።
በቤተ ክህነት ለምሳሌ አንቀጸ ትምህርት ብለህ ስለ ትምህርት ልጽፍ ትችላለህ። አንቀጸ ምጽዋት ይላል። ስለ ምጽዋት በምጽፍበት ጊዜ አንቀጸ መስዋዕት ይልና ርዕሰ አንቀጽ ይሉና ደግሞ ለዛ ዘመናዊነት ሰጥተው በዚህ አይነት እነዚህን ነገሮች ናቸው እንደ አማራጭ አድርገው ያቀረቡላቸው።
ቅድም አንድ ያነሳህልኝ ነገር ነበረ። አዲስ ዘመን ጋዜጣ እንዲሆን ያደረጉ ሰው ነበሩ ብለኸኛል። ምን ማለት ነው?
አዎ፣ በጣም በዛ ጊዜ አዲስ ዘመን በሚዘጋጅበት ጊዜ አብዛኛዎቹ ያን ጊዜ እንደኔ አባታ አይነት የቤተ ክህነት ሰዎች ናቸው ጋዜጣው ላይ የሚጽፉት። ለምሳሌ ሊቀ መዘምራን ዘራጉኤል፣ ርዕሰ ደብር መክብብ ዘለቀ ዘንጦጦ፣ ስርግው እንደዚህ የሀብረ ስላሴ ከራጉኤል ከምናምን እያሉ ነበርና የሚጽፉት። ይሄ እንደው ዘመናዊነት የለውም። የደብዳቤውን ማወጣት፣ የመልእክቱን ማቀራረብ፣ ራሱ ዳኒ የሚሉት ይሄ አሰራሩ፣ አቀማመጡ የጋዜጣው ይሄ ሁሉ እንደው ዝም ብሎ እዛም እዚህ ወሬው የት ጋር እንደሚጻፍ፣ ጽሁፉ የቱ ጋር እንደሚጻፍ ብቻ በተገኘ ቦታ ላይ እየገባ ስለነበረ የጻፍ የነበረው። ለዚህ ሁሉ ለምሳሌ አርዕስቱ መጀመሪያው ገጽ ላይ አዲስ ዘመን ላይ ምን አይነት ዜና ነው የሚወጣው? የቤተ መንግስት የንጉሰ ነገስቱ ዜና ነው። ከዛ የፓርላማው ቀጥሎ ይወጣል። ከዛ የጠቅላይ ሚኒስትር ቢሮ ካለ ከውስጥ ደግሞ ሌሎች ከክፍለ ሀገር የሚመጡ ዜናዎች፣ እንዲህ እየተባለ ቀስ በቀስ እሳቸው ያንን ተምረው ከመጡ በኋላ መልክ እንደሰጡት ነው የሚነገረው። አዲስ ዘመን
የጋዜጠኝነት ሙያዊ ጥራቱ፣ ሙያዊ መርሆች፣ ሙያዊ አቀራረብ፣ ቅርጽ አልነበረውም፣ ይዘት አልነበረውም። ከሳቸው በፊት ነው ያልከኛለው። አዲስ ዘመን ዕለታዊ እትም ህትመት እንዲሆንም ያደረጉት ነጋሽ ገብረ ማርያም ናቸው የሚል አንብቤያለሁኝ።
ልክ ነው፣ ትክክል ነው። አቶ ነጋሽ ብዙ ነገር ነው የሰሩት። የሬዲዮና የቴሌቪዥን ምክትል ዋና ስራ አስኪያጅ ነበሩ። የኢትዮጵያ ዜና አገልግሎት ድርጅት ዋና ስራ አስኪያጅ ነበሩ። እንደውም ባይገርምህ አሁን ትዝ ሲለኝ፣ ለምሳሌ ዜና አገልግሎት መጀመሪያ አዣንስ ነበር የሚባለው በፈረንሳይኛ ወኪል ማለት መሰለኝ።
አሁን
ቀጥሎ ጃንሆይ ሲመርቁ አምባሳደር ዘውዴ ረታ እንዳጫወቱኝ የወሬ ምንጭ ተብሎ ነበር የተሰየመው ከአጃንስ ቀጥሎ። በኋላ ጃንሆይ ምንድን ነው ይሄ የወሬ ምንጭ፣ ለምን እንደው ሌላ ነገር አይሆንም ብለው እነ ብላታ ወልደ ጊዮርጊስ ወልደ ዮሐንስን ጠይቀው ተሰብስበው ሲወያዩ ለምንድን ነው ይህን ነገር ዜና አገልግሎት የማንለው ብለው ደግሞ ያሉት ነጋሽ ገብረ ማርያም ናቸው።
ወሬ እንደው
ባለቤት ናቸው። የዜና አገልግሎት ሰያሚ እሳቸው እንዴት እንደመጣላቸው በእውነት የሚገርም ነው። ዜና አገልግሎት ብለው ወዲያው ስብሰባ ላይ ነው የሰየመው አሉ ነጋሽ ገብረ ማርያም ይህን የጠራው ብለው ሲናገሩ ሰምቻለሁ። እና ነጋሽ ብዙ ነገር ሰርተዋል።
ጋዜጠኛ ብቻ አልነበሩም ነጋሽ ገብረ ማርያም። ነጋሽ ገብረ ማርያም ደራሲም ነበሩ፣ ጸሐፌ ተውኔት ነበሩ። ልጆቻቸውን ሳነጋግር ገጣሚም እንደነበሩ ነግረውኛል። ግጥሞች፣ አሁን ያልታተሙ ግጥሞች ሁሉ አሏቸው። በብዙዎች ዘንድ የታወቁ የተውኔት ስራዎችም ያወጡ ሰው ናቸው ነጋሽ ገብረ ማርያም። ከዚህ ገጽታቸው እስከዚህ ተፈጥሯቸው አኳያ ታውቃቸዋለህ? ታነባቸዋለህ? አይተሃል ተውኔቶቻቸውን?
አዎ፣ ለምሳሌ አዛውንቶች ክበብን እነ ወጋየሁ አውላቸው ደገኔ አንጋፋዎቹ አርቲስቶች የሚጫወቱት
ብሔራዊ ቲያትር
አዎ፣ ይህንን አውቃለሁ። እኔም ራሴ ቲያትሩን ገብቻ ያለሁ። ያ ብቻ ሳይሆን አጫጭር የሬዲዮ ድራማዎችንም ይጽፉ ነበር። እንደው ሚስጥሩን በሚገባ ላላስታውሰው እችላለሁ። ጎል የሚል አንድ ቆንጆ በሬዲዮ ድራማ ጽፈው እንደነበረ ትዝ ይለኛል። አቶ ነጋሽ በተፈጥሯቸው ሰሎሞን በቃ ቀልድን ከቁም ነገር፣ ቁም ነገርን ከቀልድ ጋር እያዋዙ እንደ በቀላሉ መልእክታቸውን፣ ንግግራቸውን የሚያስተላልፉ ሰው ናቸው። በቃ እንደው ከንፈራቸው ላይ አንደበታቸው ላይ የምታየው ነገር ዘና ያለ ነገር እንደ በቀልድ አድርገው ሁሉን ነገር እንደሚያጫውቱ አንድ ነገር አንሳ ካልከኝ ብዙ ጊዜ ይነገራል። ግን የነጋሽ ነው የብርሃኑ ነው ወይ የበዓሉ ነው ግን አብዛኛዎቹ ሰዎች አቶ ነጋሽ ገብረ ማርያም እንደሆኑ ነው የሚናገሩት። ምክንያቱም አቶ ነጋሽ ደፋር ናቸው። ርዕሰ አንቀጽ ይጽፉና ለብላታ ይሰጣሉ። እንዲያው ብላታ ወልደ ጊዮርጊስ ያንን የርዕሰ አንቀጽ ብላታ በሚገባ ያርማሉ እና ፈርዘው እስቲ ነጋሽ ነው በሉት ብለው ለአቶ ነጋሽ ይልካሉ። አቶ ነጋሽ ያ ሲደርሳቸው ቀልደኛ ናቸው። አሁን እንዳልነው ምን እንደው ብላታ እንደው ይህን ርዕሰ አንቀጽ እንደው በድግ ያስቀሩት ይሏቸዋል። አቶ ነጋሽ ገቡና ቢሮ ካገጠጠ ቅርስ ድድሽ ያላል አሉ ይባላል። እና በዚህ አልቆመም ይሄ ነገርና አቶ ነጋሽ እንግዲያው ይሄ ርዕሰ አንቀጽ አዘጋጅ ነጋሽ ገብረ ማርያም ተብሎ በሌትን አይወጣም ብለው ስማቸው ከጋዜጣው ላይ ተነስቶ ርዕሰ አንቀጹ እንደወጣ ነው። እዚህ ድረስ ነው የድሮ ጋዜጠኞች እኮ ለመፍታቸው ይታገላሉ። አየ ዛሬ ደግሞ ሐምሌ 16 ነው፣ በጃንሆይም የልደት በዓል ጃንሆይን ከርሶ በኋላ ማን ይነግሳል ብለው የጠየቁ ነጋሽ በመሆናቸው ምክንያት እናስታውሳቸዋለን። ብዙዎች አሳምነው ገብረ ወልድ ነው እያሉ ይናገሩ ነበር። ራሳቸው ነጋሽ ገብረ ማርያም የዛሬ 2 ዓመት ሸገር 102.1 ላይ የሬዲዮን ቀን ስናከብር እኔም አብሬያቸው ነበርኩና እኔ ነኝ የጠየቅኩት ከርሶ በኋላ ማን ይነግሳል ስል፣ በኋላ ንጉሱ አስጠሩኝና አንተ ነው ይህን ጥያቄ የጠየቀው? አዎ። እንዴት እንዲህ አይነት ጥያቄ ትጠይቃለህ? ህገ መንግስቱን አታነብም? ጋዜጠኛ ማንበብ አለበት። አንብቡ ብሎ ተቆጧል። ህገ መንግስቱ ላይ አየህ፣ አልጋ ወራሹ ንጉሰ ነገስቱን እንደሚተካ ይገልጻል። ነጋሽ ትልቅ ሰው ናቸው። ትልቅ ሰው ያጣ ነው ነጋሽ። ጥሩ አስታውሰሃል፣ እኔንም እንኳን ጋበዝከኝ።
አቶ ነጋሽ ገብረ ማርያም ከሚታወቁላቸውና ለብርሃን ካበቋቸው ስራዎቻቸው ሌላ ያልታተሙ ስራዎችን ለልጆቻቸውና ለቤተሰባቸው ኃላፊነት ጥለው ነው ያለፉት። እንደገና ወይዘሪት ስነዱ፣
አንድ ያልታተመ መጽሐፍ አለው ስንታየሁ የሚባል።
ስንታየሁ?
አዎ።
ጨርሰውታል?
አዎ፣ መጽሐፍ ጨርሰውታል፣ ግን አልታተመም።
ለምንድን ነው ያልታተመው?
የጨረሰው አካባቢ ላይ አታሚዎች ጋር እየተነጋገረ እንደነበር አስታውሳለሁ። እርግጠኛ አይደለሁም፣ አክሰስ ያደረጉት አልመሰለኝም። አንድ ሁለት ቦታ ሲያናግር ግን ትዝ ይለኛል።
እነማንን ነበር ያናገሩት?
እናንተ ተፈትሙታላችሁ ብሎ ነው ያስቀምጠው። አይ አላስታውስም ኤግዛክትሊ ማንን እንደሆነ ኮንታክት ያደረገው።
ያልተቀበሉበትን ምክንያት አሳታሚዎቹ አልነገሯችሁም አቶ ነጋሽ?
አይ እንደው እሱ ዝም ብሎ ሲቀልድ አሁን ለዘመኑ የሚሆነውን አልችልም መጣ ሲለን ነበረ እና ምናልባት ለድሮዎቹ የሚሆነው የጻፍኩት ይለን።
ምን ማለታቸው ነበረ? መጽሐፉን አይተውት ከሆነ ረቂቁን ገና ያልታተመውንም ቢሆን ምን ማለት ነው ለዘመኑ የማይሆን ማለት?
መጽሐፉን እንኳን ሲታተም ታነቡታላችሁ ያላነበብነውም ነበር፣ ግን ያው እሱ በአሁኑ ጊዜ የሚፈለገውን ነገር አላውቅም እያለ እንደ ቀልድ ነበረ የሚነግረን።
እንግዲህ የእናንተ ኃላፊነት ነው ማለት ነው ከአሁን በኋላ ያንን መጽሐፍ ማሳተም፣ ሀውልታቸውም ጭምር ነው የሚሆነው እና ምን ታስባላችሁ?
እውነት ነው። አንዳንድ ጽሁፎችን ማለ ያስተመት ና ሪከርዶችን ማሰባሰብ ና የጀመራቸውን ነገሮች የመጨረስ ያሰባለች ከእግዚአብሔር ጋር።
ከስንታየሁ ሌላ ሌሎችም ስራዎች አሏቸው ነው የሚሉኝ? አልወጡ?
አዎ፣ ግጥሞ የጻፈው ቲያትር፣ የድሮ ቲያትሮች መድረክ ላይ ያልቀረቡ አሉ።
ከአዛውንቶች ክበብና ከድል አጥቢያ አርበኞች ሌላ ማለት ነው?
አዎ። ለምሳሌ ቲያትር አንድ ሀመል ማለ የሚባል ቲያትር ሰርቶት ግን በመድረክ ያልቀረበ አለ።
አቶ ነጋሽ ገብረ ማርያም በብዙ ሰው ሕሊና ውስጥ ሲታሰቡ የሚኖሩ ባለሙያ፣ ጋዜጠኛ፣ አስተማሪ፣ ገጣሚ፣ ደራሲ፣ ጸሐፌ ተውኔት ናቸው።
ለጋዜጠኛ ነጋሽ ገብረ ማርያም ቤተሰቦች መጽናናትን እንመኛለን። ቀጣዩ ዝግጅታችን ለጥያቄው መልስ
ባለፈው ሳምንት በጥያቄው መልስ ዝግጅት ላይ ሁለት እንግዶች ተጋብዘው በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያስጠብቅ አዋጅ ረቂቅን የተመለከተ ውይይት አድርገው ነበር። በውይይቱ ማጠቃለያም ከውይይቱ በኋላ አድማጮች የሚሰጡትን አስተያየትና እንግዶቹ ያልተስማሙባቸውን ነጥቦች በድጋሚ አንስቶ ውይይት ለማድረግ ቀጥሮ ይዘው ነበር የተለያዩት። የዛሬው ዝግጅት ከዚያ የቀጠለ ነው። ተወያዮቹ ዶክተር ዮሐንስ ዘለቀ ዋሽንግተን ዲሲ የሚገኘው የአሜሪካ የተፈጥሮ ሳይንስ ሚውዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀድሞ በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የሕግ የፖሊሲና የቢዝነስ አማካሪ ናቸው። በኢትዮጵያ የከፍተኛው ፍርድ ቤት ዳኛ እንዲሁም በውጭ ጉዳይ ሚኒስቴር ውስጥ የሕግ አማካሪም ነበሩ። በተባበሩት መንግሥታት ድርጅት ውስጥ ኒውዮርክ ላይ ዲፕሎማት ሆነው አገልግለዋል። ያወያየቻቸው ጽዮን ግርማ ናት። የውይይቱ መጨረሻ ክፍል ቀጥሎ ይቀርባል።
ዶክተር ዮሐንስ እዚህ ላይ የሚሉት ነገር ከሌለ ወደ ጥያቄ ልሂድ።
አንድ ነገር ማለት የምችለው ቢኖር ምንድን ነው፣ ፎከስ ማድረግ ያለብን አገሪቱ መሰረታዊ የሆነ ጥያቄ ላይ ነው ያለችው። አገሪቱ ያላት አፋሩ፣ ኦሮሞው፣ ሱማሌው፣ ሌሎ ሁሉ ጆሮውን ከፍቶ የሚያዳምጠው ንግግር እየተናገርን ነው ያለ ነው። ኢትኖሴንትሪዝም ወይም የራስን ማንነት የሚለው ጥያቄ የአለፈበት ጥያቄ እየሆነ ነው የመጣው። እኛ ኦሮሞነታችን እንደምንወደው ሌሎቻችንም መውደድ አለብን። አማራችንነታችን መውደድ አለብን። እኔ ኩሩ አማራ ነኝ፣ ኩሩ ጎንደር ነኝ ማለት እችላለሁ።
ያ ጥያቄ አይደለም እኔን የሚያሳየኝ። እኔ የማየው በየመቶ ዓመቱ አገሮች እንዴት እንደፈረሱ፣ ጥያቄዎች ወዳልሆነ አቅጣጫ፣ ወዳልሆነ ውይይት፣ ወዳልሆነ ትኩሳት ማስታገሻ ሲምፕተም ትሪትመንት፣ ትኩሳት ማስታገሻ መድኃኒቶች እየተሰጣቸው፣ የፖለቲካ መድኃኒቶች እየተሰጣቸው አገራችን እያነሰች እየመጣች ነው። አሁንም ትልቁን ዋናውን የኢትዮጵያን ጥያቄ ሁላችንም መፍታት ነው ያለበት። አዲስ አበባ የኢትዮጵያ ነች፣ የኢትዮጵያ ዋና ከተማ ነች፣ የኢትዮጵያውያኖች ንብረት ነች። ልዩ የኦሮሞ ንብረት ልትሆን አትችልም። ከተማዎች ላይ የሰፈሩት ኢትዮጵያውያኖች በሙሉ በዚያ በተወለዱበት በሰሩበት አካባቢ ተወዳድረው የአመራር ስልጣን መያዝ ይችላሉ። ከንቲባዎች መሆን ይችላሉ፣ አስተዳዳሪዎች መሆን ይችላሉ። የዜግነት ጥያቄ ነው። እንኳን ኢትዮጵያ አሜሪካን መተን አዲስ ሲቲዝን ሆነን ተወዳድረን ኃላፊነት እንወስድ የለም እንዴ? እንዴት አይነት ጥያቄ ነው?
እሺ፣
በገዛ ሀገራችን ማንኛችንም ተራ ነገር ሳንነጋገር እኩል ኃላፊነት አለብን። አገሪቱ የጋራችን ነች።
እሺ፣
ኦሮሞ ለብቻችን ኢትዮጵያ ሀገራችን የሚባል ነገር የለም። ኦሮሞ ኢትዮጵያዊ ነው፣ በኢትዮጵያዊነቱ ይቀጥላል። የሚሰማኝ የኦሮሞ የመንግስት ባለስልጣን ሆናችሁ የምትሰሙኝ ሁሉ ይህን ነገር አጢናችሁ ካልፈታችሁት ችግሩን ወደ ኢትዮጵያ ሕዝብ ልታመጡት ነው። ይህ ነው ጥያቄው።
ዶክተር ዮሐንስ በጣም አመሰግናለሁ። ዶክተር ብርሃነ መስቀል አንድ ጥያቄ ለእርሶ ላንስ። እርሶ ባነሱት ጉዳይ ላይ በርከት አድርገው የኦሮሞ ሕዝብ ጥያቄ የእኩልነት ጥያቄ ነው፣ የኢኮኖሚ ጥቅም በእኩል የመጠቀም ጥያቄ ነው የሚል ነገርም አንስተዋል። የመብት ጥያቄም የሚል አንስተዋል። ይህ እንደዚህ አይነት ጥያቄዎች በሌላው የኢትዮጵያ ክፍሎችም ይነሳሉ። በኦሮሚያ ብቻ ሳይሆን በአማራም ተመሳሳይ ጥያቄ ይነሳል፣ በደቡብም ተመሳሳይ ጥያቄ ይነሳል፣ አዲስ አበባም ላይ እንደዚሁ ተመሳሳይ ጥያቄ ይነሳል። ህዝብም ደጋግሞ የሚያነሳቸው ጥያቄዎች የኦሮሞ ህዝብ ጥያቄ ከእነዚህ ጥያቄዎች የተለየ ነው ወይ? አንደኛው ይሄ ነው ጥያቄ። ሁለተኛ አዲስ አበባ ላይ እንደዚህ ያሉ የባለቤትነት መብቶች ሲነሱ፣ ለምሳሌ አዲስ አበባ ውስጥ እዛው ተወልደው እዛው ያደጉ ከፍተኛ ቁጥር ያላቸው የአዲስ አበባ ተወላጆች የሚባሉ አሉና እነሱስ ደግሞ በዚህኛው ይሄ ጥያቄ ሲነሳ፣ በዛ በኩል ያ ጥያቄ ሲነሳ ቀዳዳውን እያሰፋው አይሄድም ወይ? ይህንን ጉዳይ እንዴት ነው የሚያዩት?
አመሰግናለሁ። ሁለት ጥያቄዎች ናቸው የተነሱት። ከመጨረሻው ልጀምር። የባለቤትነት ጥያቄ ስንል የኦሮሞ ህዝብ አዲስ አበባ የኦሮሚያ ከተማ ነች፣ የኦሮሞ ከተማ ነች፣ በኦሮሚያ አስተዳደር ስር ተመልሳ በፊት ሸዋ ክፍለ ሀገር ስር እንደነበረች፣ በፊት መናገሻ አውራጃ ስር እንደነበረች እና ለእነኚህ የአስተዳደር አካላት ተጠሪ ሆና ታገለግል እንደነበረ ዛሬም ለኦሮሚያ ተጠሪ ሆና እንድታገለግልና ልክ በፊት ደግሞ ለእነኚህ ሁለት ለመናገሻ አውራጃና ለሸዋ ክፍለ ሀገር ተጠሪ ሆና የኢትዮጵያ ዋና ከተማ ሆና ስታገለግል እንደነበረ ዛሬም አስተዳደራዊ ተጠሪነቷ ለኦሮሚያ ሆኖ የኢትዮጵያ ዋና ከተማ ሆና እንድትቀጥል ብቻ ነው የኦሮሞ ህዝብ ጥያቄ። ነገር ግን ጥያቄውን ሆን ተብሎ የኦሮሞ ህዝብ ሊዘርፍ ነው ሊቀማህ ነው እየተባለ አዲስ አበባ ህዝብ ኦሮሞ ያልሆነው ከሌላ ብሔር ብሔረሰብ አዲስ አበባ ላይ መጥቶ የሚኖረው የኦሮሞን ህዝብ እንዲፈራ እየተደረገ ነው። እዚህ ጋር እኮ ሁለት ነገር መገንዘብ አለብን። ለመሆኑ የአዲስ አበባ ህዝብ ራሱ በመረጠው መሪዎች እየተዳደረ ነው? እኛ እኮ እየጠየቅን ያለ ነው የአዲስ አበባ ህዝብ በራሱ መሪዎች እየተመራ ተጠሪነቱ ግን ለኦሮሚያ አስተዳደር እንዲሆን እና የራሱን መሪዎች የራሱን ከንቲባ መርጦ እንዲያኖር ነው። በሌላው መልኩ ሌሎች ብሔር ብሔረሰቦች ተመሳሳይ ጥያቄ እያነሱ ነው የሚለው ነገር አለ። እውነት ነው። ሁሉንም የሚያገናኙ የጋራ ጥያቄዎች ኢትዮጵያ ውስጥ አሉ። የመብት ጥያቄዎች፣ የዲሞክራሲ ጥያቄዎች፣ በህግ ፊት እኩልነት ጥያቄዎች። የኦሮሞ ህዝብ በዚያ ላይ ይተባበራል፣ ከሌሎቹ ጋር ጎን ለጎን ይቆማል። የጎንደር ህዝብ ከኦሮሞ ህዝብ ጎን በመቆሙ የኦሮሞ ህዝብ ከፍተኛ ኩራትና ደስታ ይሰማዋል።
ዶክተር ብርሃነ መስቀል፣ የእኔ ጥያቄ የኦሮሞ ህዝብ ጥያቄ ከእነዚህ ጥያቄዎች የተለየ ነው ወይ የሚል ነው።
አሁን የተለየ ነው። ክሮስ ከቲንግ ኢሹስ አሉ፣ ሁሉንም የሚያገናኙ ጉዳዮች አሉ። በተለየ ደግሞ የኦሮሞ ህዝብ እየተጨቆነባቸው ያሉ ጉዳዮች አሉ። የኦሮሞ ህዝብ የቋንቋ ግንብ ተሰርቶበት ከኢትዮጵያ የመንግስት፣ የሃይማኖት፣ የኢኮኖሚ፣ የባህል፣ የተለያዩ የንግድ፣ የከተማ ተቋማት እንዲገለል ተደርጓል። የአማራ ህዝብ ያ ጉዳት አልደረሰበትም። ስለዚህ ልዩ ጉዳት ነው ይሄኛው። የኦሮሞ ህዝብ እኮ ከሚያመርተው ሀብት የአዲስ አበባ ነጋዴ በኦሮሞ ቡና፣ በኦሮሞ ወርቅ፣ በኦሮሞ ቆዳና ሌጦ፣ በኦሮሞ የቅባት እህሎች ከሚገኝ የውጭ ምንዛሬ ሸቀጥ እያስገባ ይነግዳል። አዲስ አበባ ውስጥ የኦሮሞ ባህል፣ የኦሮሞ ቋንቋ የለም። በዚህ መልኩ ከፍተኛ የሀብት ዘረፋ እየተደረገበት፣ የመሬት ዘረፋ እየተደረገበት ነው ያለው። እንደዚህ አይነት መጠነ ሰፊ ዘረፋ እየተደረገበት ያለ አካባቢ የለም። ስለዚህ እያንዳንዱ ኢትዮጵያዊ ይህንን ተገንዝቦ ከፍተኛ ጉዳት የኦሮሞ ሕዝብ ላይ የደረሰ እንደሆነ ተገንዝቦ ከኦሮሞ ሕዝብ ወንድሞቹ እህቶቹ ጎን የሚቆምበት ጊዜ አሁን ነው። አለበለዚያማ ምንድን ነው ኢትዮጵያዊነት? ምንድን ነው ወንድማማችነት? ምንድን ነው የአንድ ሀገር ዜግነት?
እንግዲህ ሁለታችሁም ጋር ባደረግነው ውይይት ያነሳ ነው የአዲስ አበባን ጉዳይ ነው። ከመነሻው የአዲስ አበባ ጉዳይ አዲስ አበባ የአስተዳደር የባለቤትነት መብቱ በኦሮሚያ ስር መሆን አለበት ብለው ምክንያቱን አስረድተዋል ዶክተር ብርሃነ መስቀል። ዶክተር ዮሐንስ ደግሞ የኢትዮጵያ መሆን አለበት ብለዋል።
ጥያቄው ይፈቀድልኝና ልጨርስ። አይ ነው ልጨርስ።
እዚህ ጋር እንግዲህ ያው እያጠቃለል ነው
ይህንን ማጠቃለል እችላለሁ በቀላሉ
አንድ ደቂቃ።
እሺ፣ ከተሞች ቻርተር ሲቲዎች፣ ልዩ ሲቲዎች እየተባባሉ የሚቋቋሙ የጠቅላላ የማዕከላዊ መንግስት ወጪዎች፣ የወታደራዊ መስተዳደሮች፣ ሌሎችም የሚጠቀሙባቸው ቦታዎች ናቸው። የከተሞች መሬቶች በአካባቢ ያሉ ሰዎች ካሉ የሚነሱ ከሆነ ትክክለኛ የሆነ ክፍያ ካሳ ተሰጥቷቸው መነሳት አለባቸው። ይህ የዓለም ከተሞች በሙሉ የአመሰራረት ታሪክ ነው። አዲስ አበባ የኦሮሚያ ከተማ ዋና ከተማም ሆኖ አያውቅም። በታሪክ ኦሮሚያም የሚባል አገርና ክልል ኑሮ አያውቅም። ይህ አሁን የተፈጠረው አዲሱ ኢንቲቲ ገና እየተብላላ ያለ ነው። ሊሰራ ይችላል፣ ላይሰራ ይችላል። አሁን በቦታው ያለ በእኛ እድሜ እኳ ጠቅላይ ግዛት ነበር፣ ለሀገር ነበር። አሁን ደግሞ ክልል መጥቷል። በአንድ ቦታ ላይ የሚረጋ ነገር የለም። እንዲረጋ ከተፈለገ ግን ሁሉም ተስማምቶ የመንግስት ከተማዎች የመንግስት ከተማዎች ናቸው። እነዚህ ከተማዎች አድገው ቻርተር ሲቲ ሲሆኑ ለሀገር ይጠቅማሉ እንጂ የሚጎዱት ነገር የለም። 2 ሚሊዮን የሚሆነው የኢትዮጵያ ሕዝብ ንብረቱን ለ125 ዓመት ያፈሰሰበትን ንብረት ለአንድ ክልል ሊሰጥ አይችልም፣ አይሰጥምም። ይህንን ሊወስኑና ሊያስወስኑ የሚሞክሩት ሰዎች በሙሉ የተሳሳተ አመለካከት ነው ያላቸው።
እሺ፣ በጣም አመሰግናለሁ ዶክተር ዮሐንስ።
እዚች ላይ አንድ ነገር እንደው አንድ ደቂቃ ተሰጥቶ አንድ ነገር ለአድማጭ ባክል ሚዛናዊ ይሆናል አስተሳሰቡና የሚተላለፈው መልእክት።
ሁለታችሁም ግን አንድ ደቂቃ ስጨምሩ ወይ ጥያቄ አልጠየቅኩ ወይ አድማጭ ጥያቄ አላጫወትኩም። ማጠቃለያ ስል ያልቅ ነው ውይይቱና
ለአንድ ደቂቃ ብቻ አንደኛ እንደው ለአድማጭም ለእኛም መረዳት ኢትዮጵያ ኦሮሞ የኢትዮጵያ ሁሉ የኦሮሞ ነው እያል እሱን እየተቀበሉ ዶክተር ዮሐንስ ኦሮሞ አዲስ አበባን ማስተዳደር አይችልም ማለት እኮ ኦሮሞ አዲስ አበባን ኢትዮጵያን ማስተዳደር አይችልም ማለት ነው። ሌላ ምንም
ይሄ ተሳሳተ።
ኦሮሞ አዲስ አበባንም ኢትዮጵያንም ማስተዳደር ይችላል አለበትም
ሆነ የተሽዋረ አነጋገር ነው እየተናገረ።
ስለዚህ ይሄንን ነገር ኦሮሞን እዚህ ጋር ቀደም እንዳልኩት የአስተዳደራዊ ተጠሪነቱ ለኦሮሚያ መሆን ሌላ ችግር ይፈጥራል ከተባለ ዝርዝሩ ምን ችግር እንደሚፈጥር ይነገረን። ሌሎች ብሔር ብሔረሰቦች ኦሮሚያ ውስጥ ካሉ የሚኖሩ ከሆነ ኦሮሞ አገር የለውም ማለት ነው፣ ከመተው አገር ውስጥ ከሚኖሩት ሌሎች ብሔር ብሔረሰቦች በስተቀር። ስለዚህ እዚህ ጋር ይሄ አድማጭም ሁሉም ሰው ግንዛቤ ሊሰጠው ይገባል።
እሺ፣ ዶክተር ብርሃነ መስቀል አመሰግናለሁ። ዶክተር ዮሐንስ፣ ዶክተር ብርሃነ መስቀል ሲናገሩ መሀል ላይ ሲገቡ ማይክሮፎኖትን የእርስዎን አጥፍቸው ነበር፣ ምክንያቱም መደማመጥ እንዲኖር አንድ ደቂቃ እያሉ እሳቸው እርስዎ የገቡት የነበረው ግን በሰጡት ሀሳብ ላይ እንደማይስማሙ ጠንከር አድርገው ሲናገሩ ይሰማኝ ነበር ለእኔ እና ምንድን ነው?
አዎ፣ ጥያቄው ምንድን ነው? እኔ ከዶክተር ብርሃነ ጋር ለመወያየት የፈለግኩት ሲቪል በሆነ አገራችንን ወደ አንድ የሚያመጣ ችግሮችን ከየአቅጣጫዎች አይተን መልስ የምንሰጥበት እንጂ የምንደግፈውን ወይም እኛ ያለንን የፖለቲካ አመለካከት በህዝብ ላይ ኢምፖዝ ለማድረግ ለመጫን ለመሞከር መሆን የለበትም። የኦሮሞ ህዝብን ዶክተር ብርሃነ መስቀል አልክ አላልክ የኦሮሞ ህዝብ ለሀገሩ ሲዋጋ የኖረ ነው፣ ዳር ደንበሩን ያስጠበቀ ነው። በዚህ እኛ በምንፈጥርለት ትንሽ ኢንቲቲ ቀርፍፈን በሰጠነው ክልል የሚወሰን አይደለም። የኦሮሞ ህዝብ ከሌላው ኢትዮጵያዊ ሆኖ አንድ ቀን ትልቋን ኢትዮጵያን ማጎልበት በሆነ ነገር ላይ መነጋገር እንጂ የተወሰነ በፖለቲካ ትኩሳት በተወጠረበት ዘመን ውስጥ የመጡትን አጀንዳዎች ብቻ በማስተናገድ በውይይት ማቃጠል ጊዜያችን የለብንም። አዲስ አበባ 125 ዓመት ሙሉ የኢትዮጵያ ህዝብ ገንዘብ ያፈሰሰበት ቦታ ነው። ይሄን ማወቅ አለብን። አዲስ አበባ መተዳደርና ማደግ የሚችለው በራሱ ነው። የራሱ አስተዳደር መሆን ይችላል። ከንቲባው ኦሮሞ ይሁን ምን ጥያቄ አለው? ስንት የአዲስ አበባ ከተማዎች እኮ ኦሮሞዎች ነበሩ፣ በጃንሆይ ጊዜ፣ በደርግም ጊዜ፣ አሁንም። አይደለም ጥያቄው። ጥያቄው የኢትዮጵያ እድገት የሚለካው ከተሞቹ ሲያድጉ፣ አርባናይዜሽን ከተሞች የራሳቸው የሆነ ባህል ይዘው ነው የሚመጡት እንጂ ውስን ሆነው ሰፋ ያለውን የማህበረሰብ ንግድ አጥተው ጠባብ ሆነው በጠባብነት መቆየት አይችሉም። አሁን እየታየ ያለው ምንድን ነው? ኢትዮጵያ ውስጥ በኦሮሞ ኤሊቶች፣ በሌሎቹም አካባቢዎች የሚታየው ምንድን ነው? ኢትዮጵያ ውስጥ ከኢትዮጵያዊነት ቀናነት ይልቅ ጠባብነት እያሸነፈ ሂዶ ኢትዮጵያን ውጥረት ውስጥ ከቷታል። ያ ውጥረት ኢትዮጵያን ይበታትናታል። ይሄ ኢትስ ዘ ዋርኒንግ። ያ እኔ ማስጠንቀቂያ ነው የምሰጠው።
እሺ ዶክተር ዮሐንስ በጣም አመሰግናለሁ። አሁን እድል ስጪኝ ብትሉኝ ለሁለታችሁም አልሰጥም። ሁለታችሁንም በጣም አመሰግናለሁ። ና
እናመሰግናለን።
ግን ምንድን ነው በዛሬ ሁለት የነበረንን ውይይት ነጥቦቹን ሳወጣቸው ዶክተር ብርሃነ መስቀል የአዲስ አበባ ከተማ የአስተዳደር የባለቤትነት መብቱ የኦሮሞ ነበር፣ አሁንም መተዳደር ያለበት በኦሮሚያ ስር ነው። ይህ ደግሞ የኢትዮጵያን አዲስ አበባን ማለት ነው፣ አዲስ አበባ የኢትዮጵያን ዋና ከተማነቷን አያሳጣትም የሚል አቋም ነው ይዘው ሲከራከሩ የቆዩት። ዶክተር ዮሐንስ ዘለቀ ደግሞ አዲስ አበባ በማንም ስራ አልነበረችም፣ ማንም ኢትዮጵያ የሆነ በምርጫ ተወዳድሮ ሊመራት የሚገባ ናት፣ በዚህ ምርጫ ውስጥ ከኦሮሞ ብሔረሰብ የመጣ ሰው፣ ከአማራ፣ ከትግራይ፣ ከሁሉም አካባቢ የመጣ ሰው እዛ ከተወለደ ተመርጦ በመወለድ በሚገኝ መብት ተመርጦ በኢትዮጵያውያን ልትተዳደር የሚገባ ናት ብላችሁን የተከራከራችሁት። ሁለታችሁን ባነሳችሁት ሀሳብ እና ባስቀመጣችሁት የመፍትሄ ሀሳብ አልተግባባችሁም። የውይይት ዋናው አላማው እንግዲህ የሰዎች ሀሳብ እንዲብላላ ማድረግ ነው እና እንዲሁም ወደ ተሻለ ሀሳብ የሚያመጣ ነው እና ከሁለታችሁ ጋር ያለንን በዚሁ እንቋጭና ወደፊት ደግሞ ተመሳሳይ ሀሳቦችና ጥያቄዎች ይዘን ከሌላም ባለሙያ ጋር እንወያይበታለን። ለአሁኑ ግን ሁለታችሁንም በጣም አመሰግናለሁ።
እናመሰግናለን።
እኔም እጅግ አመሰግናለሁ ስለ ነበረን ውይይት። እናመሰግናለን።
ቆንጆ ውይይት ነው። ጽዮን አመሰግናለሁ። አስተያየቶቻችሁን ስጡ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና
ሶሎሞን አባተንን
አሁን ወደ ቀጣዩ ዝግጅታችን እንዝለቅ።
በቀጣዮቹ ሁለት ተከታታይ ዝግጅቶች አሜሪካ ውስጥ ያሉ ኢትዮጵያውያንን እንቅስቃሴ እንዳስሳለን።
አዎ፣ አሜሪካ ውስጥ ያሉ ኢትዮጵያውያን ስለ ኢትዮጵያ ስም እያደረጉ ያሏቸውን ጥረቶች ለመሰባሰብና ለመረዳዳት የሚመሰርቷቸውን ማህበራትና የሚያደርጓቸውን እንቅስቃሴ እንዳስሳለን። በቅድሚያ ወደ ማዕከላዊ ምዕራብ ዩናይትድ ስቴትስዋ ግዛት ወደ ኦሃዮ እንጓዝ።
የክሊቭላንድ ኢትዮጵያውያን የማንነታችን ማሳያ ይሆናል ያሉትን በኢትዮጵያ ስም የሚጠራ ሐውልት የሚሆን ሥራ ከግዙፎቹ የኦሃዮ ከተሞች አንዷ በሆነችው ክሊቭላንድ እስከ ወዲያኛው ተክለው ለማለፍ በብርቱ እየጣሩ ናቸው። የኢትዮጵያ ፓርክ ከሥራው አስተባባሪዎች አንዱ ዶክተር ብሩክ ኃይሉ የክሊቭላንድ ከተማ ነዋሪ ናቸው። ምንድን ነው እየሠራችሁ ያላችሁት ዶክተር? አልኳቸው።
እኛ እንግዲህ የምንጠራው ካሉት 35 አገር ከመጡ ኮሚኒቲ የመጀመሪያው የአፍሪካ የሆነና ኢትዮጵያን የሚወክል ሆኖ ለዘላለም ትተን የምናልፈው ፓርክ ነው የሚሆነው። እንግዲህ
የኢትዮጵያ
ሲያበቃ የኢትዮጵያ ባንዲራ በየቀኑ የሚውለበለብበት፣ በየአመቱ ብዙ ሴሬሞኒዎች ይካሄዳሉ፣ ብዙ ፒክኒኮች ይደረጋሉ፣ ዘፈን የመሳሰለ ያ ፓርክ ደግሞ በየቀኑ ማንም ሰው የደከመው ሰው ሁሉ መጥቶ የሚያርፍበት ኢትዮጵያን ባህል የሚያንጸባርቅ ከሀረር ጀምረህ አክሱም፣ ጎንደር፣ ላሊበላ፣ ኮንሶ፣ ደቡብ ህዝቦችን፣ ቡናን፣ የኢትዮጵያን ኢኮኖሚ፣ ባህሉን፣ በዩኔስኮ የተመዘገቡትን ሁሉ የሚያንጸባርቅ የያዘ ፓርክ ነው የሚሆነው። እንግዲህ ሄድ ብሎ ጨርሰን አስረክበን ሲከፈት
ምን ተብሎ ይጠራል? ይሄ ፓርክ
በክሊቭላንድ የኢትዮጵያ ኮሚኒቲ ባህላዊ ፓርክ ተብሎ ነው የሚጠራው።
ምን ያህል ይሆናል ስፋቱ?
ሰፋ ያለ መሬት ነው የሰጡን። እውነቱን ለመናገር በካሬ ሜትር ነው እንግዲህ እኛ ሀገር የምንጠቀመው 500 ከዛም በላይ ካሬ ሜትር ሆኖ ያንን ቦታ ነው እንግዲህ አቃክተን የጀበና ቡና ሳይቀር ሊቶግራፍ ሆነ መንገድ እንደገና አትሊስት 10 ሜትር ከፍታ ያለው የአክሱም ሐውልት እንደገና ከጎኑ ላሊበላ የመሳሰሉት ኢትዮጵያን የሚወክሉ ብዙ ባህላዊና ታሪካዊ ሁኔታዎችን የሚወክል ብዙ መቀመጫ ቦታዎች ያሉት ይኖራል። ማለት ማንም ሰው መጥቶ የሚቀመጥ ጽሑፎች ይኖራሉ። ራሱ ለቻለ ወል ይኖራል። ወል ማለት ግድግዳው ማለት ነው። ግድግዳው ውስጥ ኢትዮጵያን እድገት አመጣጥ ታሪኳን ኢትዮጵያን መንግስታት ህብረተሰብ እድገቶች የሚያሳዩ ፒክቶራል የሆነ ሁሉም ይኖራል ማለት ነው።
በስዕል በቅርጽ እንዲህ የተደገፉ ናቸው ማለት ነው።
በነገራችን ላይ ፌስቡክ ላይም ሁሉ አለን የራሳችን ፌስቡክ እና እዛ ላይም ክሊክ በማድረግ ምን እንደታሰበ ተጨማሪ መረጃ ሊገኝ ይችላል። አሁን ያለ
ምን ብለው ይግቡ ሰዎች ምን ብለው ይፈልጓችሁ ፌስቡክ ላይ
ኢትዮጵያን ክሊቭላንድ ካልቸራል ጋርደን ብለው ይገቡ ፌስቡክ ላይ ክሊክ ያደርጋሉ። እዛ ላይ እንደውም ፈንድ ሬዝ ያደርግ ነው። እሱንም ክሊክ በማድረግ ጎፈንድሚ አንዳንድ ፎቶግራፎች ኢቭን የፓርኩ ቅርጽ በኢትዮጵያ ማፕ መሰረት ነው የሚሰራው። እሱን ሁሉ ትንሽ ግንዛቤ የሚሰጥ ስዕሎችና ያሰራነው አርኪቴክቶች በሙሉ የነሱ ደግሞ ሪፕሬዘንቴሽኑ ከስከሚለው አሁን የጠየከኝ መልስ ሌንግዝ ዊድ ምን ያህል
ርዝመቱ፣ ቁመቱ፣ ስፋቱ እንዲህ ማለት ነው።
አዎ እሱ ሁሉ ከሞላ ጎደል ተቀምጧልና ጉጉት ላለውና ለማወቅ ለሚፈልግ እኛንም ለማገዝ የሚፈልግ እሱን አይቶ ክሊክ አድርጎ በመግባት ሊያየው ይችላል።
ደብተር፣ ካርታ፣ የምስክር ወረቀት እንደመሳሰሉ ተረክባችኋል?
ከማዘጋጃ ቤቱ ተፈቅዶልናል። ይሄ በሙሉ እሽታ በማግኘታችንም ነው ወደ እንቅስቃሴ ማለት ወደ ላስት ፌዝ የገባ ነው እንጂ ባለፉት አመታት የማስፈቀድ ሲፈቀድ ደግሞ ዝም ብሎ አይፈቀድም። እንደምታቋቶ ሰለሞን የክሊቭላንድ ሲቲ እና የጋርደኑ ደግሞ ኮሚቴ አለ። ኮሚቴውን ፕሮፖዛል ቀርቦ ጸድቆ እንደገና ደግሞ መልሰው አይተውት አስተያየት ሰጥተውበት በተሰጠው አስተያየት እንዲካብት እንዲስተካከል ተደርጎ ያን ሁሉ ሂደት ጨርሰን ነው አሁን ወደ ፈንድ ሬዚንጉ ደረጃ የደረስ ነው።
በዚህ ሀሳብ ውስጥ የከተማይቱ ከንቲባ ራሳቸውም በጎ የሆነ አመለካከት እንዳላቸው ሰምቼ ነበረ።
አዎ ድጋፍ አለ። ከሲቲ ኦፍ ክሊቭላንድ ከሜይሩ ቢሮ ከዓለም አቀፍ ኮሚቴው ቢሮ ድጋፎች ተገኝተዋል። ግንዛቤውም አለ። ልክ ነህ።
የትም ቦታ ያሉ ኢትዮጵያውያን ትውልደ ኢትዮጵያ የሆኑ ወይም ደግሞ ሌሎች እንዲያደርጉላችሁ የምትፈልጉት ነገር አለ እንዴ ዶክተር ብሩክ? እና በምን መልክ?
አመሰግናለሁ። በምን መልክ የሚለው አንድ በሀሳብ ደረጃ ኢትዮጵያን የሚል ኢትዮ አሜሪካዊ ብቻ ሳይሆን ሀገራችንም ያለ በመላ አውሮፓም ያሉ ኢትዮጵያኖች ኢትዮ አሜሪካንስ ደግሞ እዚህ አሜሪካ ያሉ አንደኛ በሞራል ደረጃ ቢደግፉን፣ ሁለተኛ ይሄን ጉዳይ ላላወቀ እንዲያውቅ ቢያስተላልፉ፣ በተለይ ሚዲያ ላይ የተሳተፉ ሬዲዮ፣ ቴሌቪዥን፣ ብሎግ ያላቸው አሜሪካም ሆነ ኢትዮጵያ ያሉ ዌብሳይት ያላቸው ግንዛቤ እንዲሰጡን። በተጨማሪ ደግሞ አቅም ያለ ስንል $50 ጀምሮ እስከ ላይ ድረስ ጣሪያው እስከ ሰማይ ነው እንደሚባለው ስካይዝ ሊሚት መደገፍ የፈለገ ሊደግፈን ይችላል። ምንድን ያሰብነው እኛ ታሪካዊ ሆነ 1,000, 5,000, 10,000 የሚሰጥ ካታጎሪ አውጥተን እንደ ስፖንሰር ማለት ነው ለትውልድ የሚያስተላልፍ ለምሳሌ ከከሌ ቤተሰብ ብሎ ኦሃዮ ብቻ መኖር የለበትም ካሊፎርኒያም ሊሆኑ ይችላሉ ከከሌና ከሌ ቤተሰቦች የተሰጠ ዶኔሽን ተብሎ በአማርኛና በእንግሊዝኛ ይጻፋ። ይሄ ዘላለማዊ ሁላችንም አላፊዎች ነን። ያ ፕላክ ያዋጡ ሰዎች ፕላክ የሚደረግበት ደግሞ ራሱን የቻለ ግንብ ይኖረዋል ፓርክ ውስጥ። ይህ አስተዋጽኦ ያደረጉ የገንዘብ አስተዋጽኦ የማቴሪያል ድጋፍ ያደረጉልንን ሰዎች ወደ እኛ ቢቀርቡ ፍላጎት ያላቸው በዛ መሰረት አስተዋጽኦ ማንም ሰው ገንዘብ አስተዋጽኦ እንዲያደርግልን ጥሪ እያደረግን ነው። ያን ስናደርግ ታዋቂ ነጋዴዎች፣ ታዋቂ ሰዎችን ከሌ ከሌ ማለት አሁኑ አያስፈልግም፣ ግን አፕሮች እያደረግን ነው። ሌላው ቀርቶ አሜሪካኖች ኢትዮጵያ ወዳጅ የሆኑ ነጋዴዎች፣ ፓብሊክ ኦፊሻልስ፣ በፓብሊክ ፖሊሲ በምንም ያሉ ምንም ተጽዕኖ ሳናደርግ በፍላጎት ደረጃ እየቀረብን ደብዳቤ እየጻፍን ጉዳዩን እያስረዳን ይሄ ደግሞ ፕሮፊት ኦሪየንትድ የሆነ ድርጅት አይደለም፣ ነን ፕሮፊት የተመዘገበ ነው በአሜሪካ ሕግ ስቴት ኦፍ ኦሃዮ የተመዘገበንና ማንም ሊያዩ ይችላል። ነገ ብንጠየቅ እያንዳንዷ ሳንቲም እንኳን ብሯ የት ገባች፣ ወዴት ተመደበች የሚለውን በግልጽነት በኃላፊነት ላይ ተመስርተን ማንም ነገ ቢጠይቀን የምናቀርበው ጉዳይ ስለሆነ ገንዘብ የት ገባች የሚለውን ጥያቄ በበቂ ሁኔታ ለመመለስ እኛ ራሳችን ነው ፍላጎት ያለ። ግን ማንም ሰው አስተዋጽኦ ማቴሪያልም ገንዘብም እንዲያደርግን ነው ብንጠይቀው።
አሁን እዛ ክሊቭላንድ ያላችሁ ኢትዮጵያውያን ምን ያህል ጠንካራ መሰባሰብ እንዳላችሁ እኔ ማይቻለን ከዚህ በፊት መጥቼ የነበረ ጊዜ እንደውም ቅድም ገልጸዋል። ኢትዮጵያውያን ያልሆኑ ሁሉ ልክ እንደ ኢትዮጵያውያን ሆነው ነው ከብዙ ኢትዮጵያውያን በላይም እየተቆረቆሩ አብራዎቹ እየተሳተፉ ያሉ አሜሪካውያንም ሌሎችም ዜጎች እንዳሉ ሰምቻለሁኝ። እንግዲህ ይሄንን ወደፊትም እየተከታተልኩኝ ሌሎቹንም ያነጋገርኩኝ ይዤ ለመመለስ ወደ አድማጮቻችንም ለመቅረብ ሞክራለሁኝ። እንግዲህ ይሄንን መረጃ በራዲዮም በፌስቡክ ገጾቻችንም በዌብሳይታችንም ላይ እኛም እናወጣለን። እንዳሉት በሌሎችም አካባቢዎች በጣም ብዙ ኢትዮጵያውያን አሉ በእንደዚህ አይነት መንገድ እየተንቀሳቀሱ ያሉ። ለምሳሌ ሎስ አንጀለስ ሊድል ኢትዮጵያን መውሰድ ይችላል። በዋሽንግተን ዲሲ አካባቢ እንዲሁ አይነት እንቅስቃሴ ነበር በተወሰነ ጊዜ ትዝ ይለኛል። አርአያ ትሆናላችሁ ለሌሎችም የሚል ሐሳብ አለኝ።
አቶ ሰለሞን በሚቴዎስን ላመሰግን እፈልጋለሁ። ለአንተና ለቪኦኤ ለአንተ ለባልደረቦች ይህንን ጉዳያችን ነው ብላችሁ መከታተላችሁ ለእኛ ትልቅ ድጋፍ ነው አንደኛ። ሁለተኛ ይሄን ደግሞ ላልሰማ እንዲሰማ ለማድረግ ሚዲያ የሚጫወተው ሚና እናደንቃለን፣ እንደግፋለን። እና ጊዜ ወስዳችሁ ይህን ፕሮግራም አጭር አፕዴት ይባላል ያው ምን አለ ከእጃችሁ ብለህ
በየጊዜው እየተከታተላችሁን
እናመሰግናለን። አቶ ሰለሞን
መልካም። ዶክተር ብሩክ እግዚአብሔር ይስጥልኝ ለጊዜው ለማብራሪያው።
አብሮ ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። አቶ
ሰለሞን ደህና ምሹ።
ቴንክ ዩ።
ከኢትዮጵያ ቀጥሎ በኢትዮጵያውያን ቁጥር ብዛት አቻ ወደ ሌለው ወደ ዋሽንግተን ዲሲና አካባቢዋ ደግሞ እንዝለቅ፣ እዚሁ እንቆይ ማለት ነው። በዚያ ያሉ ኢትዮጵያውያን አቋቁመው ከሚንቀሳቀሱባቸው ማህበራት ለዛሬ አንዱን እንቃኛለን።
በውጭ የሚኖሩ ኢትዮጵያውያን ከሀገርና ከአስተዳደጋቸው የያዙትን ሁሉ በየሄዱበት ይደነግጋሉ። ማኅበራዊ ግንኙነቶች፣ ባህላዊ እሴቶች፣ የአመጋገብ ሥርዓት ወዘተረፈ። በአንዳንድ አካባቢዎች የሀገር ከኢትዮጵያ ውጭ ያለ ለመሆኑ እስኪያጠራጥር ያው የሀገር ቤት ልማድና ወግ ነው። ዕድር፣ ዕቁብ፣ የቤተሰብ ማኅበር የተለመዱ መገናኛ መሰባሰቢያና መረዳጃ ናቸው። የዋሽንግተን ዲሲው የኢትዮጵያ አንድነት የመረዳጃና የልማት ማኅበር ሐሳብ ከአነሳሱ በሐዘን ወቅት ሊፈጠር የሚችልን ችግር እንደ ወግ ልማዱ በጋራ ለመጋፈጥ የታሰበ እንደነበር መሥራችና ሊቀመንበሩ ልጅ አሰግድ ሸነገለኝ አጫውተውኛል።
የገርማን ጻድቃን ሳይቃጠሩ ይገናኛሉ። በኢትዮጵያ ውስጥ ብዙ ቁም ነገር የሰራን በሀገር ወዳድነት በእውነት ብዙ የሰራን ሰዎች እዚህ ተገናኘን። በጣም አዋቂዎች ከኔ የተሻለም እውቀት ያላቸው አሉ። ኢንጂነሮች፣ ታላላቅትን የሚመሩ የነበሩ ማኔጀሮች የነበሩ ሁሉ አሉ። በእውነተኛነት ተፈታትነን የምንተዋወቅ እና መተዳደሪያ ደንቡን አዘጋጅቼ ምን ብዬ እስቲ አሁን በእርስ በርስ መረዳጃውን ጀምረው በሚል ሰፊ ራዕይ ያለው መረዳጃ ማህበር ስሙንም ስሙ ራሱ እንደሚያመለክተው የኢትዮጵያ አንድነት መረዳጃና ልማት ማህበር የሚል ከዛሬ 6 ዓመት በፊት አቋቋምን። በዛ ስንጓዝ ቆየን። በእውነቱ ብዙ አባሎች ባይሞቱብንም አንድ ሁለት ደግሞ ልጆቻቸው ሌሎቹ ማለት ነው አርፈው በስነ ስርዓት የወት ታሪካቸውን አዘጋጅተን በስርዓት ቀብረን አስተዛዝነናል። ያ ደግሞ ጠብ የሚል አልነበረም። ራሱ ዋናው ሲሞት 5000 ብር ተሰጥቶ እስከ መቼ ነው እያል እንጨነቅ ነበር።
ኢትዮጵያ ላለ አድማጭ እንደው ግልጽ ለማድረግ 5000 ብር ሲሉ $5000 መሆኑን
ዶላር ነበር። እሷም ይህን ያክል አላረካችንም። ያው ከተቋቋማችን ጊዜ ቢሆንም ከፍ ያለ የተሻለ ነገር ማድረግ አለብን የሚለው ጭንቅላታችንን ይመታን ነበርና እስቲ ምን እናድርግ ስንል በዚህ መካከል አንዳንድ ሰዎች ይሄ ሰው በሞተ ቁጥር ኢትዮጵያውያን ልመና ሳጥን እያዘጋጁ በየቦታው እንዲቆም ብለው እስከ $20,000 እርዳታ እየሰጡ ይህን ልመናን በማስቆም ላይ መሆናቸውን ተገነዘብን። በዛ መካከል እኛ ግን ኢንሹራንስ ሁሉ እየሞከርን ነበር። ኢንሹራንሱ የሚያዋጣ አልሆነም። እንደውም እውነቱን ለመናገር ኢንሹራንስ ከመግባት ይልቅ ምናልባት የገንዘቡን ለጊዜው ከፍ ማለት ሊያዩ ይችላሉ ብዙዎች። ባለን ባህል በእድር መረዳዳቱ ልጆችን ያቅፋል። የእድሜ ሁኔታዎች ሁሉ አሉ እና ማህበርን ወደ ኢንሹራንስ ከማስገባት ይልቅ ሞክረን ነው ይህን ምልህ ይህንኑ መረዳጃ እድሩን በተሻለ መልኩ መቅረጽ ይሻላል እና ኦኬ፣ አትራፊ ብናደርገውስ? አትራፊ ከሆነ ደግሞ መረዳጃው አይኖርማ። እንዲኖርስ ብንሞክር አዲስ ነገር እንፍጠር ተባለና አጠናን። አንድ ካምፓኒ ፍሬንጅ ቤኔፊት ብሎ እንኳን ለሰራተኞቹ በሞት ጊዜ፣ በአንዳንድ ህመም ጊዜ ልዩ ልዩ ጠቀሜታን ያደርጋል። እኛስ አንድ ካምፓኒ አቋቁመን በተለይም ደግሞ ከሌሎቹ አሁን ያልኩ 20 ሺህ ዶላር ከሚከፍሉት እንደተማር ነው እንዳየ ነው 20 ሺህ ዶላር ከአባላቱ ሰብስበን መርዳትና የካምፓኒው አካውንት እንዳይጎል ማድረግ እንችላለን ወይ በሚል ተስማማና ሌላ መተዳደሪያ ደንብ ከዛው ቤዝድ ኦን ዳት ስሙንም እንኳን ሳንደውት አላማውንም ሳንጠው ፈጠርን።
የኢትዮጵያ አንድነት የመረዳጃና ልማት ማህበር አሁን የተለየ ሐሳብና ራዕይ ሰንቋል። ከመረዳጃ እድርነት ወደ ኢንቨስትመንት ኮርፖሬሽንነት መለወጥ። አባላቱ የችግር ወቅት ተረጂ ብቻ ሳይሆኑ የዘወትር ኢንቨስተሮችና አትራፊ ባለ አክሲዮኖች እንዲሆኑ ማድረግ።
ለቢዝነስ ሎየር አንድ ካሜሮናዊ ፕሮፌሰር ነው ስናሳዩ ይሄኮ ዩኒክ ነገር ነው አትራፊና ትርፍ አልባ ባንድ ላይ ሊካሄድ አይችልም እንዴ ያልተደረገ ነገር እንዴት እንሞክራለን አለ። እስቲ ሞክር ብለን ብዙ ታገን ዲሲ ብዙ አልተሳካልንም። የቪርጂኒያ መንግስት መግቢያውም አስመስገቢያውም ቀላል ሆኖ አገኘ ነው እንዴ ምንም እንኳን እስካሁን ያልተደረገ ቢሆን የሚከለክል በህጋችን ስላላገኘን የምንከለክልበት ምክንያት የለም በሚል አትራፊ ተብሎ ኮርፖሬሽን የሚል ስም ብቻ ጨመርንበትና የኢትዮጵያ አንድነት መረዳጃና ልማት ማህበር ኮርፖሬሽን ብለን አትራፊ ድርጅት እንዲሆን አስፈቀድን። ላይሰንስ ድን አሁን በአትራፊነቱም
መቼም ልጅ አሰግድ አሁን እርስዎ እንዳሉት አውቃለሁኝ ከእርስዎ ጋር የሚሰሩ የዚህ ማህበር አባላት የሆኑ በጣም ብዙ ትልልቅ ሰዎች አብረውት እንዳሉ አውቃለሁኝ። ብዙ ስራ የሰሩ በሀገር ውስጥም ማለቴ ነው በእውቀትም ደረጃ በጣም የተከበሩ ሰዎች እንዳሉ አውቃለሁኝ አብራችሁ ያላችሁ እየሰራችሁ ያላችሁ። ለመሆኑ በአጠቃላይ በማህበር አባልነት እናንተ የጀመራችሁት መስራቾቹ ብቻ ናችሁ ያላችሁት ወይስ ደግሞ አስፍታችሁታል? ሌሎችም በአካባቢው ያሉ ኢትዮጵያውያንም እንዲሳተፉበት እንዲገቡበት አድርጋችኋል?
እጅግ በጣም እንደውም ገደብ የለውም። እኛ የኢትዮጵያ ህዝብ በሙሉ በውጭ ያለው እንደው ቢቻልማ ወደፊት መንግስት አካል የሆነ በሀገሪቱ በሙሉ ከፍተኛ ትንሣኤ ለሀገሪቱ የሚሰጥ ልማት እናካሄዳለን የሚል ቪዥን ነው ያለን ልጆቻችን ሁሉ የሚረከቡት። እና ለምሳሌ እንደ ባጭር ለመግለጽ በመረዳጃ ማህበሩ ከነ ሚስቶቻቸው ወደ 100 ነበር። አሁን ግን አዲስ የመዘገብናቸውን ስንደምር ወደ 400 ገብተናል። ግባችን ግን ቢያንስ 800 ያለዛም ከዛ በላይ ምንም ገደብ በሌለው ጣሪያ በሌለው ሁኔታ ለመጓዝ ነው። የኢትዮጵያ ሰዎች በውጭ ያለን የራሳችን ባንክ፣ የራሳችን ኢንሹራንስ፣ የራሳችን ከብት እርባታ፣ የራሳችን ሪል ስቴት፣ ሁሉ ነገር የራሳችን ሆኖ ትርፉን ደግሞ በአመት በዲቪደንድ እንድንካፈለው ሲሆን በመረዳጃው በኩል ባለቤት ቢሞት በግንባር ነው። በነገራችን ላይ ድሩ ባልና ሚስትን በአንድ ክፍያ ይሸፍን ነበር። አሁን ግን ባልም በግንባር ይከፍላል። ለመነሻ ብለን ሰዎችን ለማሰባሰብ ብለን 200 ብር ሚኒመም መነሻው አድርገን ማክሲመም ደግሞ 1600 ብር ማለት 16 ሼር 200ም 2 ሼር ማለት ነው። አንዱን ሼር በ100 ብር ሂሳብ አድርገን ነው የምናሰባስብ ያለነው። ወደፊት ምናልባት አሁን ኦገስት 6 በሚደረገው ጠቅላላ ስብሰባ ከፍ ያደርጉታል የሚል ግምት አለን። ከዛ በፊት ብዙዎች ቢገቡ ጥሩ ነው። ለማንኛውም ግን እርዳታው ባለቤት 20000 ዶላር ምናልባት ወደፊት ጭራሽ እናሻሽላለን የሚል ተስፋ አለን። ልጅ ቢሞትባቸው ከ18 ዓመት በታች ለባልና ሚስቱ ከሆነ ሁለቱም በግንባር የገቡ ከሆነ 5000 ብር 10000 ብር አለዛም ለአንዱ ከሆነ 5000 ብር እንረዳለን። እንደገና ሸራቸውን መሸጥም ማውረስም ወክለው መሄድም ይችላሉ። መብታቸው ነው። ይሄ ድርጅት ንብረታቸው ነው። ከባለ ንብረቶቹ አንዱ ናቸው ማለት ነው።
የመረዳጃው አካል ብቻ ሳይሆን ኢንቨስተሮችም ጭምር ናቸው ማለት ነው። አያሳሾች፣ የንግዱ ተሳታፊዎችና የትርፉም ተቋዳሾች ነው የሚሆኑት ማለት ነው። በችግር ጊዜ ብቻ ሳይሆን ስራ ፈጣሪዎችም ነው የሆናችሁት ማለት ነው።
ትልቁ እንትናችን እሱ ነው። በጣም ስራ ፈጣሪዎች ሆነን መክበር መበልጸግ አለብን። ይሄ ህዝብ እዚህ በልጽጎ እንደገና ለሀገሩ መትረፍ አለበት። እንዴ ጁዊሾችን ብትወስድ ዓለምን በሀብትም የሚያንቀሳቅሱ እንደገና ፖለቲካ ለኢኮኖሚ ዋጋ ስለሌለው ሀገራቸውን መረከብ ሁሉ እንደቻሉ ምኑን እነግርሃለሁ። በዚህ ሀገር ስፓኒሾች በሚኒስቴር ደረጃ ተቋቁመዋል። እነ ኮሪያን እነ ቻይናን ስንቱን ብታይ የት ናቸው? ፕሬዚዳንታቸው እንኳን ሲመጣ ከለባቸው ነው ወስደው የሚጋብዙት። እኛ ግን ምንም እንደ ችሎታ እንደሌለን ሁሉ ኢትዮጵያውያን አብሮ መብላት እንጂ አብሮ መስራት አይችሉም እየተባለ ይተረት የነበረውን ወደ ተግባር ያንን ተረት ተረት አድርገን እናስቀረው ነው እኛ አሁን በመሞከር ላይ ያለ ነው። ዋናው ኤማችን አትርፎ በኢንቨስተርነት ከፍተኛ ሀብታሞች መሆን ኢንተርናሽናሊ፣ በአሜሪካ አይወሰንም፣ ኢንተርናሽናሊ እናስፋፋዋለን። ከዛም ወደ ሀገራችን እንገባለን ሁኔታዎች የተስተካከሉ በሚሆኑ ጊዜ እና ለዚህ ሁሉ ከፍተኛ ገለጻ ለማድረግ ያሉትንም ከአሁን ጀምሮ ስራውን እንጀምር ለማለት ስምምነታቸውን ለመጠየቅ እና አዲስ ገቢዎችንም ለመመዝገብ ኦገስት 6 ወይም ሐምሌ 30 ኮርትያርድ ማሪየት 4641 ኬንሞር አቬኒው አሌክዛንደሪያ ቨርጂኒያ ቀጠሯለን እና በአንድ ድንጋይ ሁለት ወፍ እንደሚባለው መረዳዳትንም ብልጽግናንም የሀገር ፍቅርንም አዋህዶ የሚራመድ ከፍተኛ ተስፋ ያለው ድርጅት ይሆናል። በተግባር
ልጅ አሰግድ ሸነገለኝ የኢትዮጵያ አንድነት መረዳጃና ልማት ማህበር መስራችና ሊቀመንበር፣ የወደፊት የኮርፖሬሽኑ ፕሬዚደንት እንደገለጹልኝ እጅግ በጣም አድርጌ አመሰግናለሁ ለሰጡኝ ማብራሪያ።
እኔም እግዚአብሔር ይስጥልኝ በእውነቱ በጣም ነው የምናመሰግነው። ተሳተፉበት፣ በተለይ ወጣቱ እንዲገባበት እኛ መንገድ አንጥፈን ሂዱበት ለማለት ነው። በቴክኖሎጂም በምኑም የተሻሻሉ የመጠቁ ልጆች አሉን እና እንደው እየተረዱት ቢመጡ በጣም አዲስ በአይነቱ ነው፣ እስካሁን ያልተሞከረ ስለሆነ ቢሞክሩት ቢሳተፉበት መልካም ነው ብዬ ጥሬን አስተላልፋለሁ።
እግዚአብሔር ይስጥልኝ ልጅ አሰግድ። እንግዲህ እየተከታተልን እኛም እንዘግባለን እድገታችሁን፣ ስራችሁን፣ እንቅስቃሴያችሁን። ደህና ምሹ።
አሜን። ታንቹ ደህና ምሹ።
ሰለሞን፣ ጥሩ ዝግጅት ነበር ያዘጋጀኸው። እስቲ በአንድ ሙዚቃ ደግሞ አድማጮቻችን እስከ ማጠቃለያ ዜናው ድረስ እናቆያቸው።
ጀሰስ አርጊና ሲሆን እንደተለመደው የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.